ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ እንግዲህ የምሽት ዝግጅታችን ጀምሯል። ዘለግ ያለውን ጊዜ የሚወስደው በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር የምናደርገው ውይይት ነው። የዛሬን እንግዳይን ቆየት ብዬ አስታውቃችኋለሁ። አብራችሁን ቆዩ። ታላቁ የአፍሪካ ሩጫ ግራንድ አፍሪካን ረን በየዓመቱ በሰሜን አሜሪካ የሚደረግ የአምስት ኪሎ ሜትሮች የጎዳና ላይ ሩጫ ነው። ዴምቪ ተብሎ በሚጠራው የዋሽንግተን ዲሲ ከተማን የሜሪላንድ እና የቨርጂኒያ ግዛቶችን በሚያካልለው ቀጠና የሚኖሩ ትውልድ አፍሪካውያንን ስፖርታዊ ወንድማማቾችነት ለማቀራኘት ያለመ ስፖርታዊ ክንውን ነው። በነገው ዕለት ይደረጋል ተብሎም ይጠበቃል። ስለ ውድድሩ ዓላማና ከውድድሩ ጋር ተያይዘው ስለሚቀርቡ ሌሎች መርሃ ግብሮች የበለጠ ለማወቅ የታላቁ አፍሪካ ሩጫ ግራንድ አፍሪካን ረን መስራችና የኖቫ ኮኔክሽን ኃላፊ የሆኑትን ዶክተር ጋሻው አብዛን በስልክ መስመር ጋብዘናል። ዶክተር ጋሻው እንደምን አድረሃል? ገና በእኛ አካባቢ እንግዲህ ጠዋት ነው። እንኳን ወደ ዝግጅታችን በሰላም መጣ።
ቴንክ ዩ አብታሙ። እንደምን አደረ ከንተም?
በጣም ደህና ነኝ። ወደዚህ ስርጭታችን ስለመጣህ በእጅጉ አመሰግናለሁ። ዶክተር ጋሻው ጥቂት አመታትን ወደ ኋላ ልውሰድህ። ግራንድ አፍሪካን ረን ወይንም ታላቁ የአፍሪካ ሩጫን ለመመስረት ምክንያት የሆኑ ጉዳዮች ምን ነበሩ? በዚህ ክንውን ውስጥ ደምቀው እንዲቀርቡ ወይም እንዲሳኩ የተፈለጉ ግቦች ምን ነበሩ በወቅቱ?
አመሰግናለሁ ስለጋበዝከኝ ሀብታሙ። መጀመሪያም የነበረው አሁንም ወደፊትም የምንቀጥላቸው ሶስት አላማዎችን ይዘን ነው የምንቀሳቀሰው። የመጀመሪያው የስፖርቱን የሩጫን ሀገራችን ብሔራዊ እሴት የሆነውን ተጠቅመን የወገኖቻችንን በሰሜን አሜሪካ የሚገኙ ኢትዮጵያውያን አፍሪካውያኖችን ማገናኘት ነው የመጀመሪያው። ሁለተኛ ግን በዚህ ሀገር ለረጅም ዓመታት የኖሩ ወገኖቻችንን ብሎም ደግሞ ሕጻናትን የበለጠ ወደ ባህላቸው ማቅረብ ነው። ሶስተኛው ደግሞ በማህበረሰባችን ዘንድ ከፍተኛ አስተዋጽኦ ያበረከቱ በተለያየ መስክ በስፖርቱም፣ በአርት፣ በኪነ ጥበቡ እና እንዲሁም በስራ ፈጠራ ዙሪያ የራሳቸውን አስተዋጽኦ ያበረከቱ ሰዎችን የምናስብበት፣ የምንዘክርበት፣ የምናወድስበት ዝግጅት ነው የሚሆነው ሩጫ። ከዛ በንጋታው ሽልማት ዝግጅት አለን። ለሁለተኛው ጥያቄ መልስህ አብሮነት መቻል ነው በቱጌዘር የሚል ነው መርሆ ይዘን የምንቀሳቀሰው አብታሙ።
መልካም። እንግዲህ የዘንድሮው የታላቁ አፍሪካ ሩጫ ወይም ግራንድ አፍሪካን ረን በነገው ዕለት ይከናወናል ተብሎ ይታሰባል። ይሄ የሩጫ ክንውን ከስፖርታዊ ይዘቱ ወይም ግቡ በተሻገረ መንገድ እንግዲህ ሌሎች ግቦች እንዳሉት ቀደም ብለህም ጠቅሰህልናል። በነገው ዕለት በሚኖረው ዝግጅት ውስጥ የሚካተቱ መርሃ ግብሮች ምንድን ናቸው ከሚለውን ጀምር።
መልካም። እንግዲህ አንዱ አላማችን እዚህ ሀገር ተወልደው ያደጉ ምናልባት ከባህላቸው ጋር ወደ ኢትዮጵያ ሄደው ኤክስፒሪየንስ ልምዱን ማግኘት ያልቻሉም ወይም ደግሞ እዚህ ሀገር ብዙ ጊዜ የቆዩ ወገኖቻችንን ከባህላቸው ጋር ለማስተዋወቅ የባህላዊ ውዝዋዜዎች ይኖሩናል። የተለያዩ ደግሞ ባህላዊ ቁሳቁሶችን የሚያቀርቡ ቬንደርስ የምንላቸው ወይም ደግሞ አገልግሎት አቅራቢዎች፣ የንግድ ድርጅቶች ምርቶቻቸውን የሚያስተዋውቁበት መድረክ ይኖራል። ከዛም ባሻገር ደግሞ ሀገራችን እውቅ አትሌቶች ምክትል ኮሚሽነር ደራርቱ ቱሉ፣ ቀነኒሳ በቀለ፣ ሚደር ወልዴ፣ ባጅማሮባ አራት ኦሎምፒያኖች ናቸው፣ ቁጥሬ ዱለቻን የመሳሰሉ አትሌቶች ይገኛሉ። እና መርሃ ግብሩ ጠዋት 9 AM በዚህ ሀገር ጠዋት 3 ሰዓት የምንለው በሀገር ቤት ይጀምራል። የህጻናት ውድድር አለ መጀመሪያ፣ ቀጥሎ ደግሞ 9 ሰዓት ከአስር ላይ የአዋቂዎች ውድድር ወዲያውኑ ይቀጥላል። አምባሳደር ስለሺ የአሌክሳንድሪያ ሜየር በቦታው ላይ ይገኛሉ። እንዲሁም ደግሞ የረኛዬ የተከታታይ ቴሌቪዥን ድራማ አባላት በሙሉ ዛሬ ጠዋት ይገባሉ። የተወሰኑት ትናንት ከትናንት ወዲያ ገብተዋል። እና መርሃ ግብሩ ጠዋት 9:10 ላይ ተጀምሮ በ11:30 ወይም ደግሞ አገር ቤት 5:30 በሚለው ላይ ይጠናቀቃል። አፈሙ
መልካም። እንግዲህ ከዚህ ውድድር ማግስት ደግሞ ኢምፓክት አዋርድ የተሰኙ በተለያዩ ዘርፎች ተጽዕኖ ፈጣሪ የሆኑ ኢትዮጵያንና አፍሪካውያን የሚሸለሙበት ዝግጅት እንዳለም ሰምተናል። የዘንድሮ ተሸላሚዎች እነማን ናቸው?
ሀብታሙ እንደምታውቀው ከዚህ በፊትም እንደምናደርገው በቀኑ ነው ኦፊሻሊ አናውንስ የምናደርገው። እሱን እስከ እሁድ ነው የምናቆየው። ነገር ግን ጠቆም ማድረግ በሶስት መስኮች ነው ሽልማት የምናደርገው። በስፖርት ለተለያዩ የአፍሪካ ወጣቶች ሆነ በዓለም ላይ የሚኖሩ ወጣቶች በተነሳሽነት አስተዋጽኦ ያበረከቱ፣ እንዲሁም ደግሞ በኪነ ጥበቡ ቅድም ተቆም እንዳረኩት እና ሶስተኛ ደግሞ በፍሳ ፈጠራ በዚህ አካባቢ እንደሚሆን በሰሜን አሜሪካ እኛ ወገኖችን የሚረዱ እንደምታውቀው የመጀመሪያው ላይ አርቲስት ቴድሮስ አፍሮ ደራርቱ ቱሉ ሚስተር ማክ ገርልፍሬንድ እንግዲህ በኪነ ጥበቡ በስፖርቱ በስራ ፈጠራ መሆኑ ነው። አምና ደግሞ ጥሩነሽ ዲባባ ኤኮን እና አቶ በረከት ወልዱ ማለት በስፖርቱ በኪነ ጥበቡ እና በስራ ፈጠራ ተሸልመዋል። በዘንድሮ ጭምጭምታው ሊሰማ ይችላል፣ ነገር ግን እሁድ ዕለት ነው ኦፊሻሊ አናውንስ የምናደርገው በይፋ አናውንስ የምናደርገው።
መልካም። እንደው ዶክተር ጋሻው እነዚህ ለሽልማት የበቁ ሰዎችን የምትመዝኑበት የሽልማት ይገባቸዋል ብላችሁ የምትሄዱበት መስፈርት ምንድን ነው? ለአድማጮች ግልጽ ለማድረግ ያክል ነው። ከዚህ በፊት የተሸለሙትን እንዳብነት በማንሳት ምን አይነት መስፈርቶችን ነው ከግምት ውስጥ የምታስገቡት? የሚሄዱበት ሂደት ሳለ ወይ?
አዎ፣ ቦርድ አለ። ቦርዳችን ሰብስቦ በርካታ እጩዎችን በየመስኩ ከዘረዘረ በኋላ እኛ እጩዎች በሶስቱ መስኮች የሚያሟሉት መስፈርት አለ። እሱ ላይ ብዙ ክርክር፣ ብዙ ውይይት ከተደረገ በኋላ ነው የሚወሰነው። ዋናነት የምናየው ግን ለሌሎች አርአያ መሆን ነው። ብዙዎቻችን ሁላችንም ማለት ይችላል የየራሳችን ህይወት መስኮች የራሳችንን ጥረት እናደርጋለን። ከዛ ለምናደርገው ጥረት ደግሞ አርአያ የምንለው ሰው፣ የምናየው ሰው፣ የምንመራበት ሰው በህይወታችን ውስጥ ተጽዕኖ ወይም አስተዋጽኦ ያበረከተ ሰው ብለን በተምሳሌትነት የምናወድሳቸው የምናስባቸው የምንመለከታቸው ሰዎች አሉ እና በእነዚህ ሶስት መስኮች ዙሪያ በዛ ረገድ ሚና የተጫወቱ ሰዎችን ነው በዋናነት የምንመዘው።
መልካም። ዶክተር ጋሻው ቀደም ብለህ ትንሽ ጠቃቅሰኸዋል። በዚህ ሀገር ውስጥ የሚኖሩ ወጣት ትውልደ ኢትዮጵያውያን አሉ፣ እዚህም ደግሞ ከኢትዮጵያን ወላጆች የሚወለዱ ደግሞ ህጻናት ትውልደ ኢትዮጵያውያን በእናት በአባታቸው ከኢትዮጵያ ጋር የሚዛመዱ ከአፍሪካ ጋር የሚዛመዱ ታዳጊዎችም አሉ። ለእነዚህ ታዳጊዎች ለወጣቶች እንዲህ ያለው ክንውን ያለው ፋይዳ ምንድን ነው? በምን ደረጃ ነው ሊጠቅማቸው የሚችለው? በምን ሁኔታስ ነው ሊሳተፉ ሊያግዙት የሚችሉት ይህንን መርሃ ግብር?
አመሰግናለሁ። በጣም ጥሩ ጥያቄ ነው። እንደምታውቀው ነጥቦች ናቸው ተገናኝተው መስመር ሊሰሩት እና እኛ አንዱ ነጥብ ነን ብለን ነው የምናስበው እና የበኩላችንን የምንወጣበት እድል ይሰጠናል። ይህም ማለት ህጻናቶች በዚህ መድረክ ተገኝተው ከሌሎች ምናልባት በቀላል አጋጣሚ የማያገኟቸው ኢትዮጵያዊ ስትሬንጀርስ ሊሆኑ ይችላሉ፣ እንግዳ ሊሆኑ ይችላሉ፣ ካጠገባቸው ቆመው የዛን ቀን ጠዋት የሚያሳልፉት ህጻናት የአንድነት ከተለያየ የአሜሪካ ግዛ ድረስ የሚመጡ አሉ እና ለዚህ መድረክ ላይ ለመሳተፍ ተሳትፏቸው የሚያመጣው የራሱ የሆነ አስተዋጽኦ አለ። ብዙ ጊዜ የማናገኝ ይወድላለ ሁላችንም በየስራ መስካችን ሆነን ምናልባት ዲኤምቪ አካባቢ ብዙ ኢትዮጵያዊ ስላለ የዚያን ስሜት ይፈጠራል እንጂ ከዚህ ዲሲ፣ ሜሪላንድ፣ ቨርጂኒያ ለማለት ነው ከዚያ ወጣ ስንል እና ትላልቅ ከተሞች ውጭ ያሉ ደግሞ ተራርቀን የምንኖር ሰዎች አለን እና ያንን የመገናኛ መድረክ ሆኖ ያገለግላል። ከዛ በተረፈ ደግሞ እንደ ድራፍት ሁሉ የብዙዎቻችን ዘንድ የኢትዮጵያ ተምሳሌት መገለጫ ሆና የምታገለግል አትሌት አለች እና ምናልባት ህጻኖቹ በአባት በእናቶቻቸው እነ ድራፍት ሁሉን ቀነኒሳ በቀለ የሀገራችንን ሰንደቅ ዓላማ በተለያዩ መድረኮች ላይ የዓለም መድረኮች ላይ ያውለበለቡ አትሌቶች ጋር አብረው መሳተፋቸው ትልቅ ነገር ነው። ዘንድሮ ደግሞ የቀነኒሳ በቀለም ልጆች አሉ እስከነሱ ውስጥ ልጆቹን የመጣው እና እንደሚሳተፉ ተስፋ እናደርጋለን እና የራሱ የሚሆኑ ድባብ አለ። ጥሩ ልምድ አሳልፈው እንዲሄዱ ሀገራቸውን ዞር ብሎ እንዲያስቡ የራሳችንን አንድ ነጥብ ነው ለመሳተፍ የምንሞክረው።
ዶክተር ጋሻው ከመለየታችን በፊት አንተም ቀደም ብለህ የጠቀስከው ነገር አለ። ከዚህ ዓመት የክብር እንግዶች መካከል አንዱ እውቁ አትሌት የኦሎምፒክ ባለድል እንዲሁም ደግሞ የበርካታ ክብረ ወሰኖች ባለድል የሆነው ቀነኒሳ በቀለ ነው። የቀነኒሳ በቀለ ለዚህ ዝግጅት በክብር እንግድነት የመመረጡ ምክንያት ምንድን ነው? በሱስ በኩል ሊተላለፉ የሚፈለጉ መልእክቶችና ይዘቶች ምንድን ናቸው?
ቀነኒሳ በቀለ እንደምናውቀው በሁላችንም ዘንድ ማለት በሚቻልበት ደረጃ በኢትዮጵያ ስፖርት ውስጥ ግሉክ ሚና አለው። ከሚጠቀሱት ፕሮባብሊ ምናልባት ቶፍ በአምስተኛ ደረጃ ከሚቀመጡ አንድ ሰው ነው። የሱ እዚህ ጋር ምኖር የሚኖረው ሚና ምንድን ነው? ለእኛ ማህበረሰብ፣ ለዚህ ሰሜን አሜሪካ ለሚገኘው ኢትዮጵያም ሆነ አፍሪካ ማህበረሰብ ያለውም ዋጋና ቦታ ነው። ከነቤተሰቡ ነው እዚህ መጥቶ የሚሳተፈው። ለእኛ ለቦታው፣ ለሳቤው፣ ለመድረኩ፣ ለአብሮነት መሻል ነው። ያሳየውን ትኩረት፣ ያሳየውን መውደድ፣ ያሳየውን ፈቃድ ነው የሚያሳየን። የተጋበዘበት ምክንያት በየአመቱ እንጋብዛለን እንደዚህ ታዋቂ አትሌቶች እና ዘንድሮ እሱ ነው እንደምትመጣው አምና ትንሽ ዲባባን ገንዘብ ዲባባ ሰበሰው እንዲሁም ደራች ችግሩ ብርያን ያደረ የተገኙበት ሁኔታ ነበር እና በየአመቱን በምንጋብዘውን ባህል በማስቀጠል ነው ዘንድሮ ከደንሳይ ነበር።
መልካም፣ በጣም አመሰግናለሁ ዶክተር ጋሻው። የተወሰኑ ጥቂት ደቂቃዎች አሉን እንግዲህ ቆይታችንን ከማገባደዳችን በፊት በእነዚህ ደቂቃዎች ውስጥ መተላለፍ ወይም የሚገባቸውን ጉዳዮች እንዲሁም ደግሞ መዘንጋት የሌለባቸውን የተወሰኑ ሀሳቦችን እንድታስተላልፍ እድሉ ልስ።
በመጀመሪያ ስለጋበዝከኝ እጅግ አመሰግናለሁ አታሙ። በሰለሞን ቦጋ ላይ የሚመራ የህብረት ለበጎ የሚባል የበጎ አድራጎት ድርጅት ነው ዘንድሮ አመት ድጋፍ እያደረግን ያለ ነው እና ማህበረሰባችን በዚህ ውድድር የሚሳተፉ የሚቻላቸውን ያህል ለዛ የሚያስገነባው ሆስፒታል እርዳታ ቢያደርጉ ሲሳተፉም ለዛ የበጎ አድራጎት ድርጅት የበኩላችን አስተዋጽኦ እንደምናደርግ አድርገው እዚህ በዚህ ሩጫ ባይሆን በቀጥታም ሰለሞንን እንዲደግፉ ጥሬን አስተላልፋለሁ። አብዛው
እጅግ በጣም አመሰግናለሁ ዶክተር ጋሻው አብዛ። ዘንድሮ የሚደረገውን በነገ ዕለት የሚከናውነውን የታላቁ አፍሪካ ሩጫ ወይም ግራንድ አፍሪካን ረን አስመልክቶ እንዲሁም ደግሞ በማግስቱ የሚደረገውን ኢምፓክት አዋርድን አስመልክተህ ለሰጠህን መረጃ፣ ለአድማጮች ስላጋራው ሀሳብ ሁሉ በእጅጉ አክባሪ ነን። መልካም ቀን ይሁንልህ። መልካም ጊዜ።
አመሰግናለሁ አብዛው ሁሌ። ቴንክ ዩ።
ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን እንዲሁም ተመልካቾቻችን። በቀጣይ ወደ ባህር ዳር እናቀናለን። በቀጣይ ዙር የ12ኛ ክፍል መልቀቂያ ተፈታኞች ራሳቸውን ካሉባልታ በማቀብ በፈተናቸው ላይ ብቻ ትኩረት ሊያደርጉ እንደሚገባ የመጀመሪያ ዙር ተፈታኞች መልእክት አስተላልፈዋል። ይህን የተመለከተውን ዘገባ አስቴር ምስጋናው በመቀጠል ታቀርብልናለች።
የ12ኛ ክፍል መልቀቂያ ፈተና ለማህበራዊ ሳይንስ ተማሪዎች የተሰጠው የመጀመሪያ ዙር ፈተና ከትላንት በስቲያ ተጠናቋል። በአገር አቀፍ ደረጃ የተሰጠው ይኸው የዩኒቨርሲቲ መግቢያ ፈተና በጥቂት አካባቢዎች ካጋጠሙ ችግሮች በቀር በሰላም ተጠናቋል ብሏል ትምህርት ሚኒስቴር። በአማራ ክልል በሚገኙ መቅደላምባ፣ ደብረ ማርቆስ፣ ደብረ ታቦር እና ባህር ዳር ዩኒቨርሲቲዎች ችግሮች ተከስተው እንደነበር የፈተናውን መጠናቀቅ አስመልክቶ ትምህርት ሚኒስቴር ባወጣው መግለጫ አስታውቋል። በተወሰኑ ዩኒቨርሲቲዎች ተማሪዎች አንፈተንም በሚል በመውጣታቸው 12787 ተማሪዎች እንዳልተፈተኑ አስታውቋል ትምህርት ሚኒስቴር። የአማራ ክልል ፖሊስ ኮሚሽን የማህበረሰብ አቀፍ ወንጀል መከላከል ተወካይ ኃላፊ ኮማንደር መንግስት ፋንታውን በመፈተኛ ጣቢያዎች ውስጥ ችግር የፈጠሩት ለፈተና ቀድመው ያልተዘጋጁ ተማሪዎች ናቸው ብለዋል።
በተለይ መቅደላ ዩኒቨርሲቲ መካነ ሰላም ካምፓስ፣ ደብረ ታቦር ዩኒቨርሲቲ፣ ደብረ ማርቆስ ዩኒቨርሲቲ እና ባህር ዳር ዩኒቨርሲቲ አካባቢዎች ላይ ውስን የጸጥታ ችግር ተከስቷል። ይህ የጸጥታ ችግር መንስኤው ምንድን ነው ሲባል በተለይ ተማሪዎች በራሳቸው ተማምነው በራሳቸው እንሰራለን ውጤት እናመጣለን ብለው ባለመግባታቸው የተከሰተ እንጂ እና አንዳንድ ተማሪዎች ደግሞ የተለያየ አመለካከት ችግር ያለባቸው ተማሪዎች ይዘው በመግባት ጥሩ ውጤት የሚያመጡት ተማሪዎችም ጭምር እንዲረበሹና ፈተና ጥለው እንዲወጡ ተደርጓል። ይህ በጥለው የወጡ ተማሪዎችም በአብዛኛው ከታች ክፍል ጀምሮ ከላይ ድረስ በራሳቸው ተማምነው ፈተናውን ባለመስራታቸው በተለያየ በስቆት በኩር የመጡ የአመለካከት ችግር ያለባቸው ተማሪዎች ሌሎች ተማሪዎችም እንዳይፈተኑ ፈጥረዋል።
ችግር ተፈጥሮበት ወደ ነበረው ወደ ባህር ዳር ዩኒቨርሲቲ ቴክኖሎጂ ግቢ በማምራት ፈተናቸውን ጨርሰው ወደ ቤታቸው ለመሄድ እየተዘጋጁ ካሉ ተማሪዎች ጋር ቆይታ አድርገን ነበር። ተፈታኞቹ እንደሚሉት የችግሩ መንስኤ ከፈተና በፊትም ሆነ በፈተና ወቅት የተሰራጩ ሐሰተኛ መረጃዎች ናቸው ብለዋል። ቅድስት እንደምትለው
አለመረጋጋቶች አሉባልታ አለ። ፈተኛ ማራከድ መምህር ሙዛል ፈተና ተርቆ ወጣልም እየተባለ ነበር።
ተማሪ ማርታ ኃይሉ ደግሞ የነበረውን ድባብ እንዲህ ታብራራለች።
ፈተናው ወጥቷል። ስለዚህ እዚህ ነው ፈታኞችም እየጨቆኑን ያሉት በሚል የተነሳ አብዛኛው ተማሪ ለምን እኛ ላይ በደል ይደርስብናል በሚል አንፈተንም የሚለው ሐሳብ የመነጨ ከዚህ የተነሳ ነው። ምክንያቱም እኛ በግቢ ውስጥ የተለያዩ መረጃዎችን እንሰማ፣ ሌላ ክልል ላይ ተሰርቷል፣ ፈተና ወጥቷል፣ ተለቋል፣ ተማሪ ሙቷል፣ ዩኒቨርሲቲ ላይ ተማሪ ሙቷል፣ ደብረ ብርሃን ዩኒቨርሲቲ ተማሪ ሙቷል፣ ደብረ ታቦር ወጥተዋል፣ እዚህ ፌዳ ወጥተዋል። እያንዳንዱ ከላይ ከላይ ነው መረጃ የሚመጣ የነበረ እና ሰልፍ ተሰልፈው አንፈተንም ሁለቱን ሳብጀክት አስወጡን ሲሉም የነበረ ከዚህ የተነሳ ነው።
ተማሪ ባለው አስከብረውም ተመሳሳይ ሀሳብ ሰንዝሯል።
ከኛ ከተማሪ ሶስት ልጆች ባሉ ባልታ ወሬዎች መታለል ነገር አለ ማለት ነገሮቹን ሳያጣሩ እኛ ስጋ ይዘን አልገባንም። ምንም ነገር መረጃ በሌለበት ሁኔታ እንደዚህ ነው የሚባሉን መረጃ በቶሎ ሳያጣሩ የመቀበል ሁኔታ ነበረበት።
የመጀመሪያ ዙር ተፈታኞች ሰኞ ለሚጀምሩት የተፈጥሮ ሳይንስ ተፈታኞች ያስተላለፉት መልእክት አለ። አንደኛ በራስ መተማመንን ማዳበር፣ ሁለተኛ ፍርሃትን ማስወገድ፣ ሶስተኛ በግቢው ውስጥ ለሚናፈሱ ወሬዎች ቦታ ለመስጠት ሲሉ መክረዋል።
ጠንካራ ቢሆን አሉባልታ ሳይሰሙ የመጡበትን አላማ ብቻ ቢያስቡ እያስባለ የፈጠሩ አስጣት በጣም ከባድ ስለሆነ ቁጥጥሩ ራሳቸውን አዘጋጅተው በራሳቸው ለመስራት
ወደፊት ለሚመጣው የስነ በትምህርታቸው ባነበቡበት እንዲሁም በተማሩበት ምንም ነገር ወሬው ሳያግዳቸው አሁን ላይ ካረንትሊ ላይ አሁን የሰላም ምንም ነገር የለም ገብተው እንዲፈተኑ ነው። ሌላ አሁንም እኛም ላይ የምንፈተነው ወደፊትም የሚፈተኑ ኩረያ ለማንም አይጠቅምም የራሱን ይስራ።
በዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና በመጀመሪያው ዙር በ130 መፈተኛ ጣቢያዎች ከ500,000 በላይ ተማሪዎች መፈተናቸውን ትምህርት ሚኒስቴር አስታውቋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ወደ ለንደን እናቀናለን። በኢትዮጵያ የመጀመሪያ እንደሆነ የሚነገርለት ሂሩት አባቷ ማን የተሰኘው ፊልም ለመጀመሪያ ጊዜ ከሀገር ውጭ ሊታይ እንደሆነ ተሰምቷል። ፊልሙ ለእይታ የሚቀርበው በ2015 የለንደን የኢትዮጵያ ፊልም ሳምንት ላይ ነው። ከጥቅምት 4 2015 ዓ.ም ምረት እስከ ጥቅምት 6 2015 ዓ.ም ምረት የሚካሄደውን የፊልም ሳምንት በተመለከተ አስተዋይ መለሰ በመቀጠል አጭር ዘገባ ያሰማናል።
በኢትዮጵያ በ1950ዎቹ የተነሱት የመጀመሪያዎቹ የኢትዮጵያ ፊልም ሰሪዎች ትውልድ ስራዎቻቸው ለእይታ የበቁበት መጠን ውስን ቢሆንም ጉልህ የሆኑ ልቦለድና ዘጋቢ ፊልሞችን አውጥተዋል። ከነዚህም መካከል ሙሉ በሙሉ በውጭ ሀገር ባለሙያዎች ተይዞ የነበረውን የኢትዮጵያ ፊልም ስራና ስርጭት ወደ ኢትዮጵያውያን ያሻገረው የሀገር ፊልምና የማስታወቂያ ማህበር የፊልም ድርጅት በ1957 በኢላላ ኢብሳ ተጽፎ ውልደቱ ኢትዮጵያ በሆነው በግሪካዊው ላምብሮስ ጆካሪስ የተዘጋጀውን ሂሩት አባቷ ማን ነው ፊልምን አዘጋጅቶ ለመጀመሪያ ጊዜ ለእይታ አብቅቷል። ምንም እንኳን አብዛኛው የቴክኒክ ቡድን አባላት አውሮፓውያን፣ ከፕሮዳክሽን ስራው በኋላም የነበረው ሂደት በጣሊያን ይሰራ እንጂ በጥቁርና ነጭ ቀለም የተቀረጸው ከአንድ ታዋቂ ዘፋኝ ጋር በፍቅር ወድቃ የህይወት አቅጣጫዋን ለማስተካከል የምትታትርን ወጣት ታሪክ የሚተርከው ፊልም የኢትዮጵያ የመጀመሪያው ፊልም ተብሎ በታሪክ ተመዝግቧል። ይህ ፊልም ለኢትዮጵያ ፊልም ሰሪዎችና ተመልካቾች የፈርቀዳጅነት ሚና ቢኖረውም በተለይ በአሁኑ ዘመን ግን ከእይታ ተሰውሮ ቆይቷል። ከጥቂት ወራት በፊት በዘመኑ ቴክኖሎጂ በመታገዝ የዲጂታላይዜሽን ስራው የተጠናቀቀው ሂሩት አባቷ ማን ነው ለመጀመሪያ ጊዜ ለዓለም አቀፍ ተመልካች ሊቀርብ ጉዞውን ወደ ለንደን አቅንቷል። ከጥቅምት 4 እስከ 6 2015 በለንደን የንግድ አካባቢ በሚገኘው ሪች ሚክስ ሲኒማ በሚዘጋጀው የኢትዮጵያ ፊልም ሳምንት ላይ እንደሚቀርብም ነው ሀበሻቪው ቴክኖሎጂና ሚዲያን ከመሰረቱት መካከል አንዷ የሆኑትና ለድርጅቱ ኦፕሬሽንስ ዳይሬክተር ትዕግስት ከበደ የነገሩኝ። ዳይሬክተሯ እንደ ሂሩት አባቷ ማን ነው ያሉ ቅርስ የሆኑ ፊልሞችን ወደ ውጪ ሀገር ሲኒማ የማምጣቱ ሂደት እንዴት እንደነበር ሲያስረዱ
ሂሩትን ለማምጣት በጣም ጊዜ ፈጅቷል። ሁለት ወር ተኩል እና 3 ወርም ሊሆን ይችላል። መጀመሪያ ሄደን ተነጋገርን፣ በኋላ ሄደን ታየን፣ በኋላ ከዛኛው እንደውም በጣም ቀላል መስሎን ነበር። በቀላሉ ቶሎ እንደዮቹ ፊልሞች ተስማምተን ይመጣል ነበር። እሱ ሳይሆን የግድ በኮሚቴ መታየት ነበረበት። እንዴት ነው የምትሄደው? ጥራቷ እንዴት ነው? ጤናዋ እየተባለ ብዙ ነገር ስለተያየቅን ጊዜው እንደሚፈጅ ገብቶናል ማለት ነው። ጥንቃቄ ያስፈልገው ነበር። ህይወትን ለማምጣት እንዲቀላል አልነበረም። አሁንም ቢሆን እዚህ መታ ለንደን ስለመታየት በጣም ደስ ብሎናል።
የኢትዮጵያ የፊልም ሳምንትን ከ2012 ዓ.ም ጀምሮ በለንደን ማዘጋጀት የተጀመረው ሀበሻቪው ዘንድሮ ለሶስተኛ ጊዜ 3 ኢትዮጵያዊ ፊልሞችን ለእይታ በማቅረብና ከፊልሞቹ አዘጋጆች ጋር በሚደረግ የጥያቄና መልስ ፕሮግራም ኢትዮጵያዊ ተመልካቹን በትዝታ ወደ ሀገር ቤት ለመመለስ፣ የውጭ ዜጎቹን ደግሞ ስለ ኢትዮጵያ ለመንገር መዘጋጀቱን ዳይሬክተሯ ትዕግስት ነግረውኛል።
3 ፊልም ይዘን መተናል ለንደን ላሉት እንግዶች። ስሜት አለ፣ ሂሩት አባቷ ማን ነው አለ፣ ከዛ በኋላ ደግሞ ሬስ ፈላጊ አለ ማለት ነው። ተለያየ ጆንራ ይዘን ስለመጣን ሁሉም ሰው ተጋብዞ ሄዶ እንዲያየ እንላለን።
ኢትዮጵያውያን ፊልሞችን በክፍያ በማሳየት ስራውን የጀመረው ሀበሻቪው በአሁኑ ጊዜ ተደራሽነት አድማሱን በማስፋት ፊልሞችን ከሀገር ውጪ እየወሰዱ የማስተዋወቅ ስራን እንደሚሰራም ዳይሬክተሯ ከአሜሪካ ድምጽ ጋር ባደረጉት ቆይታ ጠቁመዋል።
የኛ ኢንዱስትሪ ያደገ ባለበት ሰዓት ብዙ ታሪኮችና ብዙ ኦሪጅናል የሆኑ ነገሮችን ይዘን ስንነሳ በአለም እስካሁን ድረስ በደንብ የታወቀ የለንም ብዬ ገምታለሁ። አልታወቀንም በፊልም ኢንዱስትሪው። ለምሳሌ ናይጄሪያ ወይ ህንድን ብናይ፣ አሁን ደግሞ ሳውዝ አፍሪካ ብናይ የነሱ ኢንዱስትሪ በጣም ያደገ ነው። እኔ እንግዲህ የምገምተው ምንድነው ህዝቦቻቸው ሄደው ፊልሙን በደንብ አግባ ያሉ ሰፖርት ያደርጋሉ። አንድ ሁለተኛ ደግሞ በውጭ ሀገር ፌስቲቫል ላይ በየቦታው እየወሰዱ ያስተዋውቃሉ። ይሄ ማለት የሀገራቸው ሰው ብቻ ሳይሆን ውጭ ሀገር ያለውም ሰው ማንኛውም አይነት ዜጋ አይቶ ሊገነዘብ ይችላል ማለት ነው። ይሄ ነው እንግዲህ አንዱ ብዬ የምገምተው። የኛም አላማ ስንጀምር እንዴት ለምንድን ነው ጥሩ የኢትዮጵያ ፊልም እያለ ታሪካችን ጥሩ የሆነ ቋንቋችን ዩኒክ የሆነ ከዛ ደግሞ ምንድን ነው የምንጨምረው? ሰብታይትል ነው እንግዲህ ሌላው ሰው እንዲያነበው እንዲገነዘበው ለምን አናደርግም ብለን ተነሳሳን። ቅድም እንዳልኩት የኛ ስራ የተጀመረው በስትሪሚንግ ፕላትፎርም ነበረ። አሁን ደግሞ ወደዚህ ኢትዮጵያን ፊልሞች ወስዶ ውጭ ሀገር ማስተዋወቁ ላይም ገብተናል። ይሄ ካምፓኒያችን የኮርፖሬት ሪስፖንሲቢሊቲ አርገን ያዝ ነው።
አንድ ፊልም ሰሪ በምታዘጋጁት የኢትዮጵያ ፊልም ሳምንት እንዲሁም በማሰራጫቸው ላይ እድል እንዲያገኝ መስፈርቱ ምንድን ነው? የፊልም ሳምንቱ አላማስ ለሚለው ጥያቄም ሲመልሱ
አንደኛ ታሪኩ ኦሪጅናል መሆን አለበት ላለሁኝ፣ ሁለተኛ በጥሩ አቋም የተሰራ፣ ከዛ ደግሞ ሁላችንም አንድ ቋንቋ ብቻ ስለማንነጋገር ሰብታይትል ቢኖረው ጥሩ ነው። ይሄ ማለት ደግሞ የተለያየ ሰው ላይ ይደርሳል በማለት እነኚህ ናቸው እንግዲህ እንደ ክራይቴሪያ ግን የምንይዘው። እንግዲህ ያው የፊልም ዊክ ብለን ስንጀምር አላማውም የነበረው አሁንም ቢሆን የኢትዮጵያዊ ሰው ፊልም ከኢትዮጵያ ወጥቶ ሲኒማ ቤት ገብቶ መታየቱ አንደኛ ገጹን በደንብ ያስተካክላል፣ ለፊልም ሰሮችን መድረክ ይከፍትላቸዋል። ከዚህ ላይ ስምከኛ ጋር የሰሩት ሰዎች ሌላ ቦታ እየሰሩ ስለሆነ ፐብሊሲቲ ብቻ ሳይሆን ስራቸው ተደንቆ ይታይላቸዋል በማለት ነው። ሲኒማ ቤት እንደ ማንም ውጭ ሀገር ያለው ፊልም ፖስተራቸው ተሰቅሎ ሰው አይቶ የሚያውቅ ብቻ ኢትዮጵያ ብቻ ሳይሆን የሚያውቅ ብቻ ሳይሆን ሌላው ሰው የሚያልፍ ውስጡ እንደ የኢትዮጵያ ፊልም እዚህ ያለ እንዴት ትገብችል ብሎ ያን እድል ለመክፈት ብለን ነው። ከቻለን ተዋናኞቹን ወይ ደግሞ ጸሐፊዎቹንም አብሮ ለማምጣትና እዚህ ወይም እዚህ ቢሆን ሌላም ሰው አሁን ወደፊትም እያሰብን ስለሆነ እዛ ላይ እንዲገኙና እንዲታይ እንዲተዋወቁ ለእነሱም ደግሞ ሁለተኛና ሶስተኛ ፊልም ላይ ጥሩ ደረጃ እንዲያደርሳቸው በማለት እሱን እናደርጋለን ማለት ነው።
በቀዳሚ ዝግጅቱ 1፣ በሁለተኛው 4፣ እንዲሁም በአሁኑ በሶስተኛው ዝግጅቱ 3 ፊልሞችን ለእይታ የሚያበቃው የኢትዮጵያ ፊልም ሳምንት በየዓመቱ በመስከረምና ጥቅምት ወራት ላይ የሚካሄድ ሲሆን ኢትዮጵያውያን ፊልም ሰሪዎች ስራዎቻቸውን ለዓለም አቀፍ መድረክ እንዲያበቁ ከማገዙም በላይ ለባለሙያዎች ፈርጀ ብዙ ድሎችን በመፍጠር የሀገሪቱን የፊልም ኢንዱስትሪ እንደሚያነቃቃ ይታመናል። በዝግጅቱ ላይ የአዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውን ጨምሮ የአዲስ አበባ ሲኒማ አስተዳደር ባለሙያዎችና ለእይታ በሚቀርቡት ፊልሞች ላይ ከተጫወቱት ተዋናዮች መካከል የተወሰኑት እንደሚገኙ ለማወቅ ተችሏል። ለአሜሪካ ድምጽ አስተዋይ መለሰ ከለንደን።
አስተዋይ መለሰን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍ ወጣቶች ላይ የሚያተኩር መርሃ ግብር ነው። ሳምንቱን ሙሉ ወጣቶችን የሚመለከቱ እንዲሁም ደግሞ ዓለምን፣ ኢትዮጵያን፣ አፍሪካን የሚዳስሱ ዝግጅቶችን በዌብሳይታችን ላይ ማግኘት ትችላላችሁ። ሌሎች ጉዳዮችንም ለማየት አስተያየታችሁን ለመስጠት ለምትፈልጉ የምንገኝበትን አድራሻ በመቀጠል እናስተዋውቃችኋለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
አድማጮቻችን እንግዲህ ሳምንቱን እያገባደድን ነው። የዛሬን ዝግጅታችንንም እየጨረስን እንገኛለን። ከዚያ በፊት ግን የተወሰኑ ጥቂት ደቂቃዎችን በሙዚቃ ዘና እንድንል አስበናል። ቀጣዩ ሙዚቃ ተጋበዙልን።
Myself looking for you.
በጣቢያው የአሜሪካ ድምጽ ሲደመጥ የነበረው ደግሞ ጋቢና ቪኦኤ ወጣቶችን የሚመለከት የአሜሪካ ድምጽ ልዩ መርሃ ግብር ነው። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና በምስል ምህንድስና ደግሞ ኤልያስ አስማራ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።